ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የዛሬ ዕለተ ሰኞ ሰኔ 5 2015 ዓ.ም ምሽት መሰናዶ ጀመረ። በኢትዮጵያ ለመልሶ ማቋቋምና ግንባታ 20 ቢሊዮን ዶላር እንደሚያስፈልግ ተገለጸ።
ሰላማችንን ማዝለቅ እጅግ በጣም ወሳኝ ነው። ሀገራዊ አንድነቱን የበለጠ ማጠናከር እጅግ በጣም ወሳኝ ነው። ጎን ለጎን ደግሞ እነዚህ የወደሙ መሰረተ ልማቶችን መልሶ ለመገንባት የህይወት የኑሮ የማሻሻል ጉዳይ፣ የማህበራዊ ልማት የማረጋገጥ ጉዳይ እንግዲህ በሁሉም ዘርፍ ነው የሚሰራው። የሥራ ሰፊ የልማት ፕሮግራም ነው። ይሄ እንግዲህ በግምት ወደ 20 ቢሊዮን ዶላር ይፈልጋል አጠቃላይ ለአምስት አመት ማለት ነው። በእኛ በኩል በየአመቱ በጀት እየመደብን ተግባራዊ ስናረቆይተናል።
የሰማችኋቸው የኢትዮጵያ የገንዘብ ሚኒስቴር አህመድ ሺዴ ናቸው። ሙሉ ዘገባው በምሽቱ አብይ ርዕስ ይቀርባል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? እስከ ምሽቱ 4 ሰዓት ድረስ የሚዘልቀውን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ዘገባዎችና ዜናዎችን ያዘውን መሰናዶ ኤደን ገረመው እየመራው አብሬያችሁ እቆያለሁ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com ላይ እንዲሁም ደግሞ በፌስቡክ ገጻችን VOA አምሃሪክ ላይ በቀጥታ የሚተላለፍ ይሆናል። እስከ ምሽቱ 4 ሰዓት ድረስ ከኛ ጋር ታመሹ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እናልፋለን።
ጤና ይስጥልን አድማጮች፣ በድጋሚ እንደምን አመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል ኢትዮጵያ የምግብ እርዳታ መቋረጡ ሚሊዮኖች ተረጂዎችን መቅጣት እንደሆነ አስታወቀች፣ በጋምቤላ ውስጥ ያንድ ወረዳ ፖሊስ አዛዥ በታጣቂዎች ስለመገደላቸው፣ ቻይና በኩባ የስለላ ጦር ሰፈር አቋቁማለች የሚለውን ክስ ውድቅ አደረገች፣ በኮንጎ ተፈናቃዮች የመጠለያ ካምፕ ጥቃት 41 ሰዎች ተገደሉ የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝር ዜናዎቹ እናልፋለን። ኢትዮጵያ የምግብ እርዳታ መቋረጡ ሚሊዮኖች ተረጂዎችን መቅጣት እንደሆነ አስታወቀች። ለኢትዮጵያ የሚላከው የምግብ እርዳታ ለተረጂዎች እየደረሰ አይደለም በሚል ሁለት ዋና ዓለም አቀፍ ለጋሾች የእህል እርዳታ ለማቋረጥ የወሰዱትን እርምጃ የኢትዮጵያ መንግስት ተቃውሟል። የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም WFP የወሰኑት ውሳኔ በሚሊየን የሚቆጠሩ ሰዎችን የሚቀጣ ነው ብለዋል። ባለፈው ሳምንት ሐሙስ የአሜሪካ መንግስት ዓለም አቀፍ የእርዳታ ተቋም የሆነው USAID እርዳታ በሚደርስበት መንገድ ዙሪያ አመቺና አስተማማኝ የአሰራር ለውጥ እስኪደረግ ድረስ የምግብ እርዳታ ስርጭቱን ማቆሙን አስታውቆ ነበር። የዓለም ፕሮግራም እንዲሁ ለኢትዮጵያ ተጎጂዎች ሲያሰራጭ ቆየውን የምግብ እርዳታ ስርቆት በመንሰራፋቱ ምክንያት ለጊዜው ማቆሙን አስታውቋል። ሆኖም ሁለቱም ተቋማት የእርዳታ እህሉን ከተረጂዎች ወስደው ለገበያ በማቅረብ ተጠያቂ የሆኑትን አካላት ለይተው አልገለጹም። አቶ ለገሰ ቱሉ እርዳታውን የማቆም ውሳኔ ፖለቲካዊ ነው ያሉት ሲሆን መንግስት ብቻ ተጠያቂ ማድረግ ተቀባይነት የለውም ብለዋል። ቃል አቀባዩ አክለውም በጋራ ለማጣራት ስምምነት ከተደረሰ በኋላ መግለጫው ቀድሞ መሰጠቱ ትክክል አይደለም ብለዋል። የጋምቤላ ክልል ማጃንግ ዞን ጎደሬ ወረዳ ፖሊስ አዛዥ በታጣቂዎች መገደላቸውና አንድ የፖሊስ አባል መቁሰሉን የክልሉ መንግስት አስታወቀ። ናኮር መልካ አጭር ዘገባ አለው።
የጋምቤላ ክልል ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኡቶ ኡኮት ትላንት ሰኔ 4 2015 ዓ.ም ተመረጠ ምሽት የማጃንግ ዞን ጎደሬ ወረዳ ፖሊስ አዛዥ ኢንስፔክተር አብዮት ሮኬት በታጣቂዎች መገደላቸውን ገልጸው የጥቃት አድራሾቹ ማንነት ግን እንደማይታወቅ ተናግረዋል። ኢንስፔክተር አብዮት ከሥራ ባልደረቦቻቸው ጋራ ከደቡብ ምዕራብ ኢትዮጵያ ክልል ቴፒ ከተማ ስልጠና አጠናቀው በተሽከርካሪ ወደ ጎደሬ ወረዳ በሚያቀኑበት ምሽት 1 ሰዓት ተኩል ገደማ ላይ ጥቃቱ መድረሱን አቶ ኡቶ ተናግረዋል።
ያደረጉ ሰዎች አይታወቁም፣ መንገድ ላይ ተፈታ ይዘው ነው ጥቃት የፈጸሙ። አንነታቸው ግን አይታወቁም። ገና መንግስት በክትትል ላይ ያለ የወረዳ ፖሊስ አዛዥ ነው ጎደሬ። የሚዛን ቴፒ ወደ ጎደሬ ለመሄድ ነው። ቴፒ አካባቢ ነው የተመጣ። የተጎዳ አንድ አባል አለ። አሁን አባሉ በቴፒ ሆስፒታል ሕክምና ላይ ነው።
በዚህ ዙሪያ ከደቡብ ምዕራብ ኢትዮጵያ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ሙከራ አልተሳካም። የጎደሬ ወረዳ ፖሊስ ወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ኦቦን ጎዶንክ እንዲህ አይነት ጥቃት በአካባቢው የተፈጸመው ከሶስት ዓመት በፊት መሆኑን ጠቅሰው በጥቃቱም አንድ የወረዳው ግብርና ባለሙያ ሕይወታቸውን ማጣታቸውን አስታውሰዋል። የወረዳው ፖሊስ አዛዥ የቀብር ስነ ስርዓት ዛሬ በጎደሬ ወረዳ መፈጸሙን ገልጸው የጥቃት ፈጻሚዎቹ ማንነት ለማወቅና ወደ ሕግ ለማቅረብ የጎደሬና ቴፒ ወረዳዎች ፖሊስ ጽፈት ቤቶች በጋራ እየሰሩ ስለመሆኑም የወንጀል ምርመራ ክፍል ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የሳውዲ አረቢያና ዩናይትድ ስቴትስ በሱዳን የተደረሰበት የ24 ሰዓት የተኩስ አቁም ስምምነት መጠናቀቁን ተከትሎ በተፋላሚ ወገኖች መካከል የቀጠለውን ግጭት አውግዘዋል። የሱዳን ጦር ኃይሎችና ተቀናቃኙ የፈጥኖ ደራሽ ጦር በስልጣን ሽኩቻ ፍልሚያ መካከል እንደሚገኙ ተነግሯል። ዘገባዎች እንደሚያሳዩት የዩናይትድ ስቴትስና ሳውዲ አረቢያ አሁንም አፋጣኝ የተኩስ አቁም ስምምነት እንዲደረግ ጥሪ እያቀረቡ ነው። በዲሞክራሲ ኮንጎ ሪፐብሊክ ሰሜናዊ ግዛት የአማጽያኑ ሚሊሻዎች በተፈናቃዮች መጠለያ ካምፕ ላይ ባደረሱት ጥቃት ቢያንስ 41 ሰዎችን እየገደሉ የአገሪቱ ባለስልጣናት ዛሬ ሰኞ አስታውቀዋል። የኮንጎ ልማት ትብብር ወይም ኮዴኮ ተብለው የሚጠሩ ሚሊሻዎቹ ዛሬ ማለዳ ላይ ጥቃቱን ያደረሱት ኡቱሪ በተባለው የአገሪቱ ግዛት በሚገኘው የተፈናቃይ መጠለያ ካምፕ ላይ እንደሆነ በባሄማ ቡጁጉ ግዛት የባድጄራ አስተዳዳሪ ለአጃንስ ፍራንስ ፕሬስ ተናግረዋል። የአማጽያኑ ሚሊሻዎች ጥቃት የሌንዱ ማህበረሰብ አባላትን ከሌሎች የሄማ ማህበረሰብ አባላት እንዲሁም ከኮንጎ ሰራዊት ጥቃት መከላከልን መነሻ ያደረገ እንደሆነ አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቻይና በኩባ የስለላ ጦር ሰፈር አቋቁማለች የሚለውን የዩናይትድ ስቴትስ ክስ ዛሬ ውድቅ አድርጋለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ወንቢን ዛሬ በሰጡት ጋዜጣዊ መግለጫ የዩናይትድ ስቴትስ ክስ የሐሰት ወጥነት የጎደለውና እርስ በርሱ የሚቃረን መረጃ ነው ብለዋል። የዋንግ አስተያየት የተሰማው የባይደን አስተዳደር ባለስልጣን ቻይና ከኩባ ውጪ የዩናይትድ ስቴትስ ግዛት ከሆነችው ፍሎሪዳ 200 ኪሎ ሜትር አካባቢ ርቆ በሚገኝ ስፍራ ለተወሰነ ጊዜ የስለላ ስራዎችን ስታካሂድ ቆይታለች በማለት ከተናገሩ በኋላ ነው። ብሊንከን ባለፈው የካቲት ወደ ቻይና ሊያደርጉት የነበረው ጉብኝት ሰርዘዋል። ጉብኝቱ የተሰረዘው አንድ ትልቅ የቻይና የስለላ ፍኛ በዩናይትድ ስቴትስ ሰማይ ላይ በመብረሩ ምክንያት በሁለቱ አገሮች መካከል የነበረው ውጥረት በመካረሩ እንደሆነ ተዘግቧል። በሞስኮ በአደገኛ እጽ ዝውውር ተይዞ የተከሰሰው የዩናይትድ ስቴትስ ሙዚቀኛና የቀድሞ አየር ወለድ አባል የነበረ አሜሪካዊ ፍርድ ቤት መቅረቡን ሮይተርስ ዘገበ። በመንግስት ቴሌቪዥን እንደታየው አሜሪካዊው ፍርድ ቤት በቀረበበት ወቅት የብረት አጥር በሆነ የተከሳሽ መቆሚያ ውስጥ እንዳለ ቆሞ መታየቱ ተዘግቧል። የሩሲያ ፍርድ ቤት የ51 ዓመቱ አሜሪካዊ ማይክል ትራቪስ ሊክ በማለት የገለጸው ተከሳሽ ቀደም ሲል በሩሲያ ሎቪኖች ተብሎ በሚጠራው የሮክ ባንድ ሙዚቀኛና የዜማ ደራሲ እንደነበር ተወስቷል። ወጣቶችን ባሳተፈ የአደገኛ ዝውውርና ንግድ የተከሰሰው ሊክ እንደ አውሮፓ አቆጣጠር እስከ ነሐሴ 6 2023 ድረስ በእስር እንደሚቆይ የሮይተርስ ዘገባ አመልክቷል። ሊክ ጠበቃ ያለው ስለመሆኑ ግልጽ አይደለም ያለው የሮይተርስ ዘገባ በሩሲያውያን ቁጥጥር ስር ያለውን የተከሳሹን አስተያየት ለማግኘት አለመቻሉን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ በቅርቡ ሞስኮ ውስጥ አንድ አሜሪካዊ በቁጥጥር ስር ስለመዋሉ የወጡትን ዘገባዎች እናውቃለን ብለዋል። በዩናይትድ ስቴትስ ፊላዴልፊያ ግዛት የተለያዩ ግዛቶችን የሚያገናኘው አውራ ጎዳና 95 ተብሎ በሚታወቀው መንገድ ላይ ከፍ ብሎ የተሰራ አንድ ድልድይ ትናንት እሁድ ተደርምሷል። በዚህ የተነሳም የአገሪቱን ሰሜናዊ ደቡብና በምስራቅም እስከ ባህር ዳርቻ የሚደርሰውን መንገድ በመዝጋት ከፍተኛ የህዝብ ቁጥር በሚገኝበት በሰሜን ምስራቅ ዩናይትድ ስቴትስ የትራፊክ መስተጓጎል ሊፈጥር ይችላል ተብሏል። ድልድዩ የተሰበረው ትናንት እሁድ ተቀጣጣይ ነገሮችን ጭኖ የነበረ የጭነት ተሽከርካሪ በእሳት በመቀጣጠሉ እንደሆነ ባለስልጣናት ተናግረዋል። የፔንሲልቬኒያው አገረ ገዢ ጆሽ ሻፒሮ ይህ አውራ ጎዳና 95 መልሶውን ለመጠገን ብዙ ወራት ሊወስድ ይችላል ብለዋል። በመጨረሻም የቀድሞው የጣሊያን ጠቅላይ ሚኒስትር ሲልቪዮ ቤርሉስኮኒ በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ቤርሉስኮኒ የጣሊያንን ፖለቲካና ባህል የቀየሩ የተመሰረተባቸውን በርካታ የህግና የወሲብ ቅሌቶች የተከላከሉ እንደነበርም ተነግሮላቸዋል። ቢሊየነሩ የሚዲያ ሞጋች በአይነቱ ብዙም ባልተለመደው የደም ካንሰር አይነት ሲታመሙ መቆየታቸው ተነግሯል። ቤርሉስኮኒ ብሔራዊ የቀብር ስነ ስርዓታቸው ከነገ በስቲያ ረቡዕ በመኖሪያቸው ሚላን አቅራቢያ እንደሚከናወን ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎች አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ የአማርኛ መሰናዶ ይቀጥላል። መሰናዶውን በመምራት ኤደን ገረመው፣ ብርሃን ኃይሉ በስርጭቱ፣ በዝግጅቱ ደግሞ ጽዮን ግርማ እንዲሁም ደግሞ በምስልና ድምጽ ቅንብር ሲሳይ አሸናፊ፣ በዌብና ማህበራዊ ሚዲያ ድረገጽ ፕሮዲውሰራችን አባዬ ገበያ አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ሰዎችን በአክብሮት እንጋብዛለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን bamharic.com ላይ ወይም ደግሞ በፌስቡክ ገጻችን bamharic ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ምሽቱ አብይ ዘገባ ነው የምናልፈው። በኢትዮጵያ ባለፉት 2 አመታት የነበረው ግጭት ምክንያት በሀገሪቱ $22 ቢሊዮን ጉዳት መድረሱና እንዲሁም ደግሞ ውድመት ማጋጠሙ ተገልጿል። በዛሬው ዕለት በአምስት አመት የመልሶ ማቋቋምና ግንባታ መርሃ ግብር ይፋ ሲደረግም እንደተገለጸው የጉዳትና የመልሶ ማቋቋም ፍላጎት ዳሰሳው በተለያዩ ክልሎች ተካሂዷል። በስነ ስርዓቱ ላይ የተገኙት የገንዘብ ሚኒስቴር አህመድ ሽዴ የመልሶ ማቋቋምና ግንባታ እቅዱን ለማስፈጸም $20 ቢሊዮን ያስፈልጋል ሲሉ ገልጸዋል። የስነ ስርዓቱ ተሳታፊዎች የነበሩ የክልል ርዕሳነ መስተዳድሮችም በእቅዱ ላይ አስተያየታቸውን ሰጥተዋል። ገብረ ሚካኤል ገብረ መድህን ያስተላለፈው ዘገባ ይቀጥላል።
በዛሬው ዕለት የኢትዮጵያ የመልሶ ማቋቋምና ግንባታ መርሃ ግብር ይፋ በተደረገበት ስነ ስርዓት ላይ የቀረበ አንድ ጥናት እንዳመለከተው ባለፉት 2 አመታት በዋናነት በሰሜን ኢትዮጵያ እንዲሁም በኦሮሚያና በቤኒሻንጉል አካባቢዎች በነበረው ጦርነትና ግጭት ምክንያት 22.69 ቢሊዮን ዶላር የሚገመት ጉዳትና ውድመት ደርሷል። የዳሰሳ ጥናቱ ከዓለም ባንክና ከሌሎችም ዓለም አቀፍ ተቋማት በተገኘ የገንዘብ ድጋፍ በኢትዮጵያ መንግስት እንደተደረገ ተገልጿል። ከዚህ ጉዳትና ውድመት ለመውጣት የአምስት አመት የመልሶ ማቋቋምና ግንባታ መርሃ ግብር መዘጋጀቱን የገንዘብ ሚኒስትሩ አህመድ ሽዴ ተናግሯል።
እንግዲህ ከደረሰው ጉዳት አንጻር ብዙ አመት የሚጠይቅ ሰፊ የሆነ የልማት መርሃ ግብር መዘጋጀት አስፈላጊ በመሆኑ ይሄ መርሃ ግብር አንደኛ የጉዳቱ መጠን በስፋት ተጠንቷል። በተለይ ከአንድ አመት በፊት የነበረው የጉዳት መጠን በሚገባ በሙሉ መረጃ ለትግራይ ክልል ጨምሮ በአፋር፣ በአማራ፣ በተወሰኑ ኦሮሚያ አካባቢዎችና በተወሰኑ ቤኒሻንጉል ክልል አካባቢ እንዲሁም በኮንሶ ደቡብ ዞን ጥናቱ ተጠናቋል። በዚህ መሰረትም ይሄ የመልሶ ግንባታ ፕሮግራም የሚመራበትን አገራዊ እቅድ እና አደረጃጀት እና አጠቃላይ የአመራር ዘዴው ምን እንደሚሆን ተለይቷል። ይሄም ለመንግስት ቀርቦ ውሳኔ ካገኘ በኋላ በዛሬው ዕለት ለሁሉም የልማት አጋሮች እንዲሁም የሀገር ውስጥ ተሳታፊዎች የክልል ፕሬዝዳንቶችን ባሉበት ይፋ ተደርጓል ማለት ነው። ስለዚህ እንደ ገንዘብ ሚኒስቴር ይሄንን የሚያስተባብር የሥራ ክፍል ተቋቁሟል። ስለዚህ አንደኛ ሰላማችንን ማዝለቅ እጅግ በጣም ወሳኝ ነው። ሀገራዊ አንድነቱን የበለጠ ማጠናከር እጅግ በጣም ወሳኝ ነው። ጎን ለጎን ደግሞ እነዚህ የወደሙ መሰረተ ልማቶችን መልሶ ለመገንባት የህይወት የኑሮ የማሻሻል ጉዳይ፣ የማህበራዊ ልማት የማረጋገጥ ጉዳይ እንግዲህ በሁሉም ዘርፍ ነው የሚሰራው። ይሄ ስራ ሰፊ የልማት ፕሮግራም ነው። ይሄ እንግዲህ በግምት ወደ $20 ቢሊዮን ይፈልጋል አጠቃላይ ለአምስት አመት ማለት ነው። በእኛ በኩል በየአመቱ በጀት እየመደብን ተግባራዊ ስናደርግ ቆይተናል። በቀጣይ ደግሞ የልማት አጋሮች በተለያዩ ፕሮጀክትና ፕሮግራም አማካኝነት እንደሚደግፉ እንጠብቃለን። አንድ ወጥ የአምስት አመት አገራዊ ፕሮግራም ነው የሚሆነው። የሚተገብረውም በትግራይ፣ በአፋር፣ በአማራ በተወሰኑ ኦሮሚያ አካባቢዎች በግንሻንጉል የተወሰነ አካባቢና በኮንሶ ዞን የደቡብ ክልል ተግባር የሚደረገው በግጭት በቀጣና በዛዋሪ ጉዳት የደረሰባቸው አካባቢዎች በመሆኑ ነው።
በስነ ስርዓቱ ላይ የተለያዩ የዓለም አቀፍ ለጋሽ ድርጅቶች ተወካዮች የተሳተፉ ሲሆን የክልሎች ርዕሳነ መስተዳድሮችም ተገኝቷል። በመልሶ ማቋቋምና ግንባታ መርሃ ግብሩም ላይ አስተያየት ሰጥቷል። የትግራይ ክልል ግዚያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በክልሉ የደረሰው ጉዳትና ውድመት ግዙፍ መሆኑን ጠቅሰው በእቅዱ ቅድሚያ ማግኘት አለባቸው ያሏቸውን ተግባራት ዘርዝረዋል።
destruction of infrastructure and the loss of human life.
ጦርነቱ ብዙ ህይወት ቀጥፏል። በመሰረተ ልማት ላይ መጠነ ሰፊ ውድመትን አስከትሏል። በትግራይ ግን ጉዳቱ ከዚያም በላይ ነው። በጦርነቱ ምክንያት የክልላዊ መንግስቱ መዋቅር እንዳለ ነው የፈረሰው። በአብዛኛው የመንግስት ተቋማት ስራ እንዳዲስ ነው የጀመሩት። ያሉን የተፈናቃዮች ብዛት አስደንጋጭ ነው። ልጆቻችን ትምህርት ካቆሙ 4 አመት ሆኗቸዋል። አርሶ አደሮቻችን የተለመደውን የእርሻ ስራ ለመከወን የማይችሉበት ሁኔታ ተፈጥሯል። ስለዚህ ለኛ በዚህ ሰዓት ስለመልሶ ግንባታ መናገር ቅንጦት ነው የሚሆነው። ምክንያቱም ከዚያ በፊት በርካታ የማገገሚያ ስራዎችን ማከናወን አለብን። ተፈናቃዮችን ወደ ቀያቸው መመለስ አለብን። አርሶ አደሮቻችንን ማረስ እንዲጀምሩ ማስቻል አለብን። ተማሪዎቻችንን ወደ ትምህርት ቤት መመለስ አለብን። ቢያንስ ወነተኛውን ትምህርት እንዲያገኙ ሳይሆን እንደው ለስሙ አምሯቸው ከጦርነቱ ድባብ እንዲርቅ ያህል።
በትግራይ የደረሰው ጉዳትና ውድመት የተለየ ነው ያሉት አቶ ጌታቸው በርካታ የቀድሞ ተዋጊዎች አሉን፣ እነሱን በአግባቡ ማቋቋም ካልተቻለ የተገኘውን ሰላም ዘላቂ ማድረግ ያስቸግራል ብለዋል። በክልሉ ያለው የተረጂዎች ቁጥር ከ6 ወራት በፊት ከነበረው 6 ሚሊዮን ያለምንም ሳይንሳዊ ጥናት ወደ 3 ሚሊዮን እንደወረደ ቢገለጽም እነዚህም ቢሆኑ በአሁኑ ጊዜ ምንም አይነት እርዳታ እያገኙ አይደሉም ብለዋል አቶ ጌታቸው። እነዚህን ችግሮች ለመፍታት በሚቀጥሉት 3 እና 4 ወራቶች ዓለም አቀፍ ተቋማት የቻሉትን ያህል ያግዙን፣ ከዛ በኋላ ስለመልሶ ግንባታ እንናገራለን ሲሉ ማክሏል። የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፋለ በሰሜን ኢትዮጵያው ጦርነት በክልሉ የደረሰውን ጉዳትና ውድመት ሳይንሳዊ በሆነ መንገድ መጠናቱን ተናግረው ውጤቱም ታትሞ እንደተሰራጨ ገልጿል። ክልሉ ከደረሰበት ጉዳትና ውድመት እንዲያገግምም በመልሶ ማቋቋሙና ግንባታ ሂደቱ ተባብረን ልንሰራ ይገባል ሲሉ ገልጿል።
I don't want to go into detail about the list of losses and damages.
በአማራ ክልል ስላጋጠመው ጉዳት ወደ መዘርዘር መሄድ አልፈልግም። ጦርነቱ ግን በሰላም ስምምነት ተቋጭቷል። የአማራ ክልልና በጥቅሉ ኢትዮጵያ የሰላም ስምምነቱን ውጤት እያጣጣሙ ናቸው። አሁን ተፈናቃዮችን ወደ ቀያቸው የመመለስ ጥረት እያደረግን ነው። የቀውሱ ዳፋ ግን ቀጥሏል። መሰረተ ልማት ፈርሷል። የጤናና የትምህርት ተቋማት ወድመዋል። ስለዚህ ጦርነት የተካሄደባቸውን አካባቢዎች ወደ ሰላማዊ ኑሮ ለመመለስ የጋራ ትብብርና ቅንጅታዊ አሰራር ይፈልጋል። በርከት ያለ ገንዘብ ማውጣትን ይፈልጋል። ይህን ስናደርግ እነሱም የሰላም ስምምነቱን ውጤት ማጣጣም ይጀምራሉ። የዘላቂ ሰላም ግንባታ ሂደት አካልም ይሆናሉ።
የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በበኩላቸው በሰጡት አስተያየት በደቡባዊና ምዕራባዊ የክልሉ አካባቢዎች ያለው ግጭት ከ5 ዓመታት በላይ ማስቆጠሩን ገልጸው ግጭቱ በትምህርት በጤናና በሌሎች የማህበራዊ መሰረተ ልማቶች ላይ ትልቅ ውድመት ማድረሱን አመልክቷል። በክልሉ የመልሶ ማቋቋምና ግንባታ ስራ ለማከናወንም በቅድሚያ በኦሮሚያ ክልል ከመንቀሳቀሰው ሸማቂ ኃይል ጋር የጀመርነውን የሰላም ጥረት በመቀጠል ከዳር ማድረስ አለብን ብለዋል። በዚህ መልኩ ዘላቂ ሰላም ካልተረጋገጠ የመልሶ ግንባታ ጥረቱ እንደማይሳካም ገልጿል። በተያያዘ ዜና ትናንት ሰኔ 4 ቀን 2015 ዓ.ም ተመረጠ የአዲስ አበባ ከተማ አስተዳደር ለትግራይ ክልል የገንዘብና የቁሳቁስ እርዳታ አድርጓል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከ510 ሚሊዮን ብር በላይ የሆነ ድጋፍ ለክልሉ ግዚያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ማስረከባቸውንና በመቀለ ከተማ አንድ የሁለተኛ ደረጃ ትምህርት ቤት ለመገንባትም የመሰረት ድንጋይ ማኖራቸውን ባልደረባችን ሙሉጌታ አጽብሃ ከመቀለ ዘግቧል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ግንቦት 5 2015 ዓ.ም ተምረት ዝግጅታችንን ነው። ከኛ ጋር እንድታመሹ በአክብሮት እንጋብዛለን። የምሽቱ አብይ ዘገባ ተጠናቋል። የትንታኔው መጽሔት ይቀጥላል። የጉማ ሽልማት አዘጋጅ ዮናስ ብርሃነ መዋ ከሶስት ቀናት እስር በኋላ ተፈቷል። ፖሊስ ዮናስን በቁጥጥር ስር በዋለበት ምሽት በጉማ ሽልማት ላይ የፖለቲካ መልእክት አስተላልፋለች ያላትን ግለሰብ እንዲያቀርብ ጠይቆት እንደነበረ የአሜሪካ ድምጽ ጉዳዩን በቅርበት ከተከታተሉ ምንጮች አረጋግጧል። ዮናስን መረፍ መፈታት ያረጋገጡት ወላጅ አባታቸው አባትየው ከታሰረበት ምክንያት በዝግጅቱ ላይ አንዲት አርቲስት ካሳየችው አለባበስና ሜካፕ ጋር የሚገናኝ መሆኑንም አስረድተዋል። ዮናስ በቁጥጥር ስር በዋለበት ማግስት ፍርድ ቤት ቀርቦ ዋስትና የተፈቀደለት ቢሆንም ከነበረበት ፖሊስ ጣቢያ ወደ አዲስ አበባ ፖሊስ ኮሚሽን ተዛውሮ ሁለት ቀናትን በእስር ካሳለፈ በኋላ ዛሬ ተለቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በማህበራዊ ድረገጾቻቸው ባስተላለፉት መልእክት ድርጊቱ ህገወጥና ተቀባይነት የሌለው ነው ብለዋል። ኬኔዲ አባተ ዝርዝር ዘገባውን ያሰማናል።
ለማዋ አርብ ሰኔ 2 ቀን 2015 ዓ.ም ምረት በስካይላይት ሆቴል የተካሄደው የሽልማት ስነ ስርዓት እንደተጠናቀቀ ከምሽቱ 5 ሰዓት ተኩል አካባቢ ከባለቤቱ ጋር ነበር በቁጥጥር ስር የዋለው። ወደ ቦሌ ፖሊስ መምሪያ ከተወሰዱ በኋላ ግን ባለቤቱ ወዲያውኑ ስትለቀቅ ዮናስ በፖሊስ ጣቢያው እንዲቆይ ተደርጓል። ፖሊስ ዮናስን በቁጥጥር ስር ያዋለበት ምክንያት 9ኛው የጉማ ሽልማት ስነ ስርዓት በተካሄደበት ወቅት በዝግጅቱ ላይ ከነበረች አንዲት ግለሰብ ጋር በመተባበር ህዝብን በመንግስት ላይ የሚያነሳሳ ፖለቲካዊ መልእክት አስተላልፈዋል በሚል መሆኑን የአሜሪካ ድምጽ ጉዳዩን በቅርበት ሲከታተሉ ከነበሩ ስማቸው እንዳይጠቀስ የፈለጉ የቅርብ ምንጮች አረጋግጧል። ፖሊስ ዮናስን በቁጥጥር ስር ባዋለበት ምሽት የፖለቲካ መልእክት አስተላልፋለች ያላትን ግለሰብ እንዲያቀርብ ጠይቆት እንደነበርም ምንጮቻችን አረጋግጠዋል። በቲክቶክ የቪዲዮ ማህበራዊ ድረገጽ ላይ የተለያዩ መልእክቶችን በማስተላለፍ የምትታወቀው ፍላጎት አብርሃም በ9ኛው የጉማሽ ልማት ስነ ስርዓት ላይ የታየችበት አለባበሷና የተጠቀመችው ሜካፕ የማህበራዊ ሚዲያ መነጋገሪያ ሆኗል። በቲክቶክ ስሟ የልጅ ማኛ በመባል የምትታወቀው ፍላጎት ቬሎ ለብሳ ከቬሎ ውስጥ በደረቷ ዙሪያ ደግሞ አረንጓዴ ቢጫና ቀይ አርማ የሚታይ ሲሆን ፊቷ ላይ የተሰራችው የሜካፕ ጥበብ ግንባሯ በጥይት ተመቶ እየደማ እንደሆነ እንዲሁም አፏ እንደተሰፋ የሚያመለክት ነው። ይሁን እንጂ አለባበሷና የተሰራችው ሜካፕ ምንን እንደሚያመለክት ግለሰቧ ባታብራራም ፖሊስ የጉማ አዋርድ አዘጋጅ ዮናስ ብርሃንን በቀጣዩ ቀን ቅዳሜ ሰኔ 3 በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ባቀረበበት ወቅት ከፍላጎት ጋር በመተባበር ህዝብን በመንግስት ላይ በማነሳሳት ወንጀል እንደተጠረጠረው ጠቅሶ የምርመራ ጊዜ መጠየቁን ለማወቅ ተችሏል። ይሁን እንጂ ጉዳዩን የተመለከተው ፍርድ ቤቱ ዮናስ የተጠረጠረበት ወንጀል ለማሰር በቂ ምክንያት እንደማይሆን ገልጾ በ5000 ብር ዋስ እንዲፈታ ወስኗል። ሆኖም ቤተሰቦቹ ዋስትናውን ገንዘብ አስይዘው መፈታቱን ሲጠብቁ ዮናስ በተለምዶ 3ኛ ተብሎ ወደሚጠራው ወደ አዲስ አበባ ፖሊስ ኮሚሽን ተወስዶ 2 ቀናትን በፖሊስ ጣቢያው ካሳለፈ በኋላ ዛሬ ረፋድ ላይ በባለቤቱ የመታወቂያ ዋስ ብቻ ከእስር መለቀቁን ማረጋገጥ ተችሏል። የዮናስ ወላጅ አባት ብርሃነ መዋ በሰጡን አጭር አስተያየት ልጃቸው ተፈቶ ቤቱ መግባቱን አረጋግጠዋል።
ቤቱ ገብቷል አሁን?
ቤቱ ገብቷል።
ፍርድ ቤት ሳይቀርብ ነው የተፈታው?
አዎ።
በታሰረ ማግስት ቅዳሜ ዕለት ግን ቀርቦ ነበር?
አዎ፣ ቀርቦ ተፈታ ተብሎ ከዛ መኪና ወሰዱት። ሌላ መኪና ሌላ መደረቅ እዛ ላይ ፌስቡክ ላይ ያለው ነው የሆነው ነገር።
እየታሰረበት ምክንያት ግን ምንድን ነው እየተባለ እንዳለው ከአርቲስት ፍላጎት አብርሃም ሜካፕ ጋር የተያያዘ ነው?
የመጀመሪያው እንደዛ ነበር ጥያቄያቸው። ሌላ ዝርዝር የምናውቀው ነገር የለም እኛ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የዮናስ ብርሃንን መታሰር አስመልክተው ትናንት ሰኔ 4 በማህበራዊ ድረገጾቻቸው ላይ ባስተላለፉት መልእክት ድርጊቱን ህገወጥና ተቀባይነት የሌለው ነው ብለዋል። ቅዳሜ ዕለት የተፈቀደው የዋስትና መብት ሳይከበር ለተጨማሪ እስር መዳረጉንም ተችተዋል። ዶክተር ዳንኤል ሌላ የቴሌቪዥን ባለሙያ በኪነ ጥበብ ሽልማት ዝግጅት ላይ ጭንቅላቷ በጥይት መቁሰሉንና አፏ በሽቦ ክር መታሰሩን የሚያሳይ የጥበብ ስራ በማሳየቷ ምክንያት የፊልም ባለሙያው ዮናስ ብርሃነ መዋ መታሰሩ ህገወጥና ተቀባይነት የሌለው ነው ሲሉ ገልጸዋል። ጥበብ ሐሳብን በነጻነት የመግለጽ አንዱ አካልና ክፍል እንደሆነም ያመለከቱት ዶክተር ዳንኤል ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቅም በትናንቱ መልእክታቸው አሳስበው ነበር። ዮናስ ብርሃነ በአሁን ወቅት ከእስር የተለቀቀ ቢሆንም ስለ ጉዳዩ ከአዲስ አበባ ፖሊስ ኮሚሽን ማብራሪያ ለማግኘት ያደረግነው ሙከራ የፖሊስ ኮሚሽኑ ቃል አቀባይ ስልካቸው ባለመስራቱ ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እንደ አብዛኞቹ ጋዜጠኞች የኬንያ ጋዜጠኞችም እየጨመረ በመጣው ሐሰተኛ መረጃ ምክንያት ሙያቸው የተአማኒነት ስጋት ተደቅኖበታል። ስራቸውን በመስራታቸው ብቻ የሁከት ኢላማ ሆነዋል። ሳይዳ ስዋሌ ከናይሮቢ ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
የኤንቲቪ የቪዲዮ ጋዜጠኛ የሆነው ኤሪክ አሲንታ ባለፈው መጋቢት ክስተቱን ለመዘገብ የተገኘበትን የተቃውሞ ምስሎች ስልኩ ላይ በመመልከት ላይ ነው። በተቃዋሚው መሪ ራይላ ኦዲንጋ በተጠራው ተቃውሞ ሰልፈኞች እየጨመረ የመጣውን የኑሮ ውድነት ተቃውመዋል። በሰላም የተጀመረው ሰልፍ ወዲያውኑ ወደ ብጥብጥ ተቀይሯል። ኤሪክ አሲንታ ለቱን ያስታውሳል።
ነቸገዛችን ወስትሮን ሆናስ ዋኮፊን ዳት ሞመንት
አስለቀስቱ በርግጥ የተወረወረው በእኛ ላይ ነበር። በወቅቱ ያስተላለን ነበር። እንዲህ ከፍቶ ስለማያውቅ የካሜራ ባለሙያ ባልደረቦችን አባካቹ ከዚህን ሄደ ይያልኳቸው ነበር።
ጋዜጠኞች ፖሊስ እነሱ ወዳሉበት አቅጣጫ እየተጠጋ ያስለቀስ ጋዙን በተኩስ መልክ ሲረጭ መቅዳዎቻቸውን በመኪና ላይ አስተካክለው ጋዙ የሚያርፍበትን ትክክለኛ ቦታ አነጣጥረው ለማግኘት እየሞከሩ ነው።
Turn this side to pick my camera because it was hanging. It's when I
ዞር ብዬ ልውድቅ የነበረውን ካሜራ ሊስል የተተኮሱ አስለቃሽ ጭስ መጣኝ። ከዚያ በኋላ ምን እንደተፈጠረ አላውቅም።
ለጋዜጠኞች ዕውቅና የሚሰጠውና የፕሬስ ነጻነት የሚከታተለው ብሔራዊ የሚዲያ ካውንስል የራሱንና የሌሎችንም ጨምሮ ጉዳዩን እየተከታተለው መሆኑን ይገልጻል። የኬንያ ሚዲያ ካውንስል ዋና ስራ አስፈጻሚ ዴቭ ኦሞዮ ይህን ያብራራሉ።
ለፖሊስ ዋና መርማሪው ጽፈናል። ጉዳዩን ሰነድን አስገብተናል። አንድ ባንድ እየተከታተልን ነው።
የኬንያ ፖሊስ ዋና ተቆጣጣሪ ከተቃውሞ በኋላ ይቅርታ ጠይቀው ማንኛውም ብልሹ አሰራር እንደሚስተካከል ተናግረዋል። የሚዲያ ካውንስል ጋዜጠኞች ለዘገባቸው የሚመጥኑ ለምሳሌ በቅርቡ ከዓለም ፍጻሜ አምልኮ ጋር በተያያዘ አጽማቸው ከተቀበረበት የጅምላ መቃብር የተገኘውን በርካታ አስክሬኖች ጉዳይ የመሳሰሉ ሁነቶችን እየተከታተሉ መዘገብ የሚያስችላቸውን እድል የሚያገኙበት መንገድ ለማረጋጋት እየሰራ መሆኑን ይገልጻል። ባለስልጣናት ግን ለጋዜጠኞች ክፍት እንዳያደረግ ሞክረዋል ሲሉም ኦሞዮ ይናገራሉ።
The approach is unacceptable, but I told them that we understand.
እንደነቱ አስተራር ተቀባይነት እንደሌለው ለመንግስት አስተውቀያለ። ችግራቸው ይገባኛል። ነገር ግን የሚዲያ ማከላቀቁም ተከታታይ መግለጫ መስጠት አለባቸው። ለሚዲያው በሩን ክፍት የማታደርግ ከሆነ የአሉባልታው በር ወለል ብሎ ይከፈታል። አሉባልታ ደግሞ አገር ሊያጠፋ ይችላል። ሰዎች ወሬን የማጣራት ልምድ የላቸውም።
የኬንያ መንግስት ቃል አቀባይ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ከአጋካን ዩኒቨርሲቲ የሚዲያ ክፍለ ትምህርት ተቋም ናንሲ ቡከር ኬንያ በዓለም በተስፋፋው የሐሰትና የተሳሳቱ መረጃዎች ሰለባ ሆናለች ይላሉ።
There's been quite a lot of misinformation. A lot of it.
ሐሰተኛ ወሬ በርክቷል። በኮሮና ወረርሽኝ ወቅት ብሶበት ነበር። የዛን ጊዜውን ተጽዕኖ አሁን ድረስ እያየን ነው።
ተቃውሞን ለመዘገብ ሲሄድ በደረሰበት ጉዳት ለቆሰለው ኢሲንታ አብሮት የቀረው ጠባሳ የኬንያ ጋዜጠኞች በየለቱ ምን ያህል አደጋዎችን እንደሚጋፈጡ የሚያስታውስ ነው።
የትራምፕን ክስ በተመለከተ የሚደረገው ተጣጥፏል። የቀድሞው ፕሬዝዳንት ዶናልድ ትራምፕ ዋይት ሃውስን ለቀው ሲወጡ ከፍተኛ የሚስጥራዊ የመንግስት ሰነዶችን ይዘው በመውጣት በግል መኖሪያ ቤታቸው ውስጥ አስቀምጠዋል በሚል የሚቀርብባቸውን ክስ ነገ ማክሰኞ የፌደራል ፍርድ ቤት በይፋ ያሰማል። በአብዛኛው ፓርቲ ወገን ያደረገው በጉዳይ ላይ የሚደረግ ክርክርና ሞቅ ያለና እያደገ መጥቷል። የቪዮዋ ቬሮኒካ ባልደሬስ ኤግሊሲያስ ያጠናቀረችውን ዘገባ እንግዱ ወልዴ እንደሚከተለው ያቀርባል።
ፍሎሪዳ በሚገኘው የፌደራሉ ፍርድ ቤት ነገ ማክሰኞ ቀርበው ክሳቸውን ያደምጣሉ ተብሎ በሚጠበቅበት በዚህ ወቅት ክሱን በተመለከተ የሚደረገው ክርክር ሞቅ ያለ መጥቷል። ትራምፕ 37 ክሶች እንደሚቀርቡባቸው ይጠበቃል። የአገር መከላከያ መረጃዎችን የያዙ ዶሴዎችን በፈቃዳቸው ማስቀረት፣ ሴራ፣ የሕግ ሂደትን ማደናቀፍና በሐሰት መመስከር የሚሉ ክሶች ይገኙበታል። በኤቢሲ ቴሌቪዥን ቀርበው በተናገሩት የሪፐብሊካኑ ሴናተር ሊንዚ ግራሃም አስተያየት ክሱ የቀድሞ ፕሬዝዳንቱን ሕጋዊ መብታቸውን ለማሳጣት የሚደረግ ሙከራ ነው።
You're accusing the guy of being a spy through espionage.
ሰውየውን ሰላይ ነው ብላችሁ ብትከሱትም ለዶናልድ ትራምፕ ያለኝ ድጋፍ አይቀየርም። ፍርድ ቤት ጥፋተኛ እስከሚለው ድረስ ንጹህ ሰው ነው። ስለናንተ ግን ማስተላለፍ የፈለኩት መልእክት አብዛኛው የሪፐብሊካን አባላት ህጉ የፖለቲካ መሳሪያ ነው ብለው ያምናሉ።
በልዩ ምርመራው ጃክ ስሚዝ በሚስጥራዊ ሰነዶች ላይ የሚደረገው ምርመራ ለፖለቲካ ጠቀሜታ ስለመዋሉ ምንም ማስረጃ የለም ሲሉ ሌላው በኤቢሲ ቴሌቪዥን የቀረቡት የዲሞክራሲ ፓርቲው ሴናተር ክሪስ ኮንስ ተናግረዋል።
And although President Trump went on the offensive last night, has attacked
President Trump ትናንት ምሽት የፍትህ መስሪያ ቤቱን ቢነቅፉም የፌደራል ምርመራ ቢሮ በጀት እንዳይመደብለት ቢጠይቁም በፍትህ ሂደቱ የመዳኘት መብታቸው እንደሚከበርላቸው ተማምናለሁ። በስተመጨረሻም ራሳቸውን በመሰሉ የአሜሪካ ዜጎች የሚዋቀረው ፍርድ ሰጪ ቡድን ክሳቸው በደንቡ መሰረት መካሄዱን እንዲሁም የፌደራሉን የወንጀል ህግ መጣስ ወይንም አለመጣሳቸውን ይወስናል።
ትራምፕ ንጹህ ሰው መሆናቸውን ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ መድረካቸው አስታውቀዋል። ከትራምፕ ሌላ የፌደራል ክስ የቀረበበት የቀድሞ ፕሬዝዳንት የለም። በፎክስ ኒውስ ሰንዴል ቃለ መጠይቅ ተደረገላቸውና በትራምፕ አስተዳደር ወቅት ጠቅላይ አቃቤ ህግ የነበሩት ዊሊያም ባር የቀድሞ ፕሬዝዳንቱን ደንታቢስ ሲሉ በጽኑ ነቅፈዋል።
Battle plans for an attack on another country or
በሌላ ሀገር ላይ ስለሚደረግ የውጊያ ጥቃት እቅድ ወይንም የመከላከያ ሚኒስቴር መስሪያ ቤቱ የሰነደው የመከላከያ አቅምን የተመለከቱ ሰነዶች በምንም አይነት የዶናልድ ትራምፕ የግል ዶሴዎች አይደሉም። እንደማስበው መንግስት በኃላፊነት ተንቀሳቅሷል። ዶናልድ ትራምፕ ዶሴዎችን እንዲመልሱ መንግስት በቂ ድል ሰጥቷቸዋል።
አሁን ባለው ሁኔታ በሪፐብሊካኖች ወገን ለዶናልድ ትራምፕ ያለው ድጋፍ ፓርቲያቸውን በመጪው ምርጫ በፕሬዝዳንታዊ እጩነት ለመወከል የሚፎካከሩትን ጨምሮ እጅግ ጠንካራ ነው። በሲኤንኤን ቴሌቪዥን የቀረቡትና የሪፐብሊካን ፓርቲን በፕሬዝዳንታዊ እጩነት ለመወከል የሚሹት ቪቬክ ራማስዋሚ ክሱ ላይ እምነት እንደሌላቸው ይናገራሉ።
I personally have no faith whatsoever in those vague allegations.
ግልጽ ባልሆነው ክስ ላይ በበኩሌ እምነት የለኝም። እውነት ከሆነ በእርግጥ የግለሰቡን መጥፎ ውሳኔ ያሳያሉ። እኔ ግን ክሶቹ እውነተኛ ስለመሆናቸው ጥርጣሬ አለኝ። ዋናው ነገር ግን ያንድን ግለሰብ መጥፎ ውሳኔ ከህግ መጣስ ጋር ማገናኘት አንችልም።
ትራምፕ ጥፋተኛ ሆነው ከተገኙ እስር ይጠብቃቸዋል። የህግ ባለሙያዎች እንደሚሉት ግን ጥፋተኛ ቢባሉም ለፕሬዝዳንትነት እንደገና ተመወዳደር የሚያግዳቸው ህግ የለም።
በመከታተል ላይ የምትገኙት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁን የሰኞ ምሽት መሰናዷችን ነው። ዝግጅታችን ይቀጥላል። የምሽቱን የመጀመሪያ ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነው የምንገኘው። የሁለተኛው አጋማሽ የመጀመሪያው ቅንብራችን ጤና ነው። ከዛ በፊት ግን ከናንተ ከአድማጭ ተመልካቾቻችን ከደረሱን አስተያየቶች ውስጥ ጥቂቶቹን እናደርሳችሁ። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ በትግራይ ክልል ርዕሰ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ የተመራ ልዑካን ቡድን ወደ ባህር ዳር ከተማ አምርቶ ከከተማው የተጣጡ የተለያዩ የህብረተሰብ ክፍሎች ጋር መወያየቱን ባቀረብነው ዘገባ ጆንጆን በሚል ስም የተጠቀሙ የፌስቡክ ተከታያችን ያለፈው አልፏል፣ እስኪ ሁሉ ሰው እንዲሁ ሰከን ብሎ ማሰብ ይችል፣ ሰላም ለህዝባችን ብለዋል። በተመሳሳይ አሜን አሜን የተባሉ ተከታያችን ያለፈው አልፏል፣ ተምረንበት አልፈን በይቅርታ በርቅና በሰላም መቀጠል ነው ያሉ ሲሆን አክለውም ለጦርነት የተጠቀምንበትን ኃይል አቅምና ህብረት አሁን ደግሞ ለሰላም ግማሹን ብንጠቀምበት ህይወት ይድናል ብለዋል። ይቀጥላል አስተያየታቸው፣ ቆም ብሎ ማሰብና ጥሞና መውሰድም ያስፈልጋል። የሞተ ተጎዳ፣ ንብረት ወደመ፣ ምን ውጤት መጣ? ሀገሪቷ ሰላም ብቻ ነው የሚያስፈልጋት። በቅንነት አይተን ሰላሙን እንደግፈው። ጥያቄዎቻችንን በሰለጠነ መንገድ በጠረጴዛ ዙሪያ መፍታት ይቻላል ብለዋል። አሁን ወደ ሁለተኛው ዘገባችን እንሻገራለን። የሁለተኛው ምዕራፍ የመጀመሪያው ዘገባችን ጤና ነው። ኤች ኤችአይቪ በኢትዮጵያ በአዲስ መልክ እየተሰራጨ እንደሆነ የጤና ሚኒስቴር አስታወቀ። የሰሜን ኢትዮጵያን ጨምሮ በሀገሪቱ የተከሰቱ ግጭቶች በኤችአይቪ መከላከልና መቆጣጠር እንቅስቃሴ ላይ ከፍተኛ የሆነ ጫና እንዳሳደረ የተጠቀሰው ሚኒስቴር መስሪያ ቤቱ በሀገሪቱ በአመት 11000 ሰዎች እንደሚሞቱና 8300 ሰዎች በቫይረሱ እንደሚያዙም ገልጿል። ቫይረሱ በፍጥነት እየተሰራጨ ካለባቸው አካባቢዎች መካከል የጋምቤላ፣ የአማራ ክልልና የአዲስ አበባ ከተማ አስተዳደር ተጠቃሽ እንደሆኑና ምክንያቱም መዘናጋትና ትኩረት ማጣቱ ነው ተብሏል። አሜሪካ በኢትዮጵያ የኤችአይቪ ኤድስ ለመቆጣጠር የሚያስችል ተጨማሪ 112 ሚሊዮን ዶላር መመደቧ ትላንትና አስታውቃለች። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ያጠናቀረው ዘገባ ቀዳሚው ነው።
በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠሪያ ጽህፈት ቤት ስራ አስፈጻሚ አቶ ፈቃዱ ያዴታ ኤችአይቪ በኢትዮጵያ በአዲስ መልክ በመስራጭ ላይ እንደሆነ አስታውቀዋል።
የኤችአይቪ መከላከልና መቆጣጠር ስራዎች ተቀዛቅዟል። ኤችአይቪ ላይኖር ይችላል ተብሎ የመገመት ተንደንሲዎች ከፍ ብለዋል። ይሄንን ማስተካከል እንዳለብን ይስማኛል። ምክንያቱም አሁን አዲስ የመያዝ ምጣኔያችን ከ8300 በላይ ነው።
ከቫይረሱ ጋር እንደሚኖሩ በግልጽ በመናገር ስለ ኤችአይቪ ኤድስ ላለፉት 19 ዓመታት በማስተማር የሚታወቁት ወይዘሮ ዘነበች ትሮሬ ቫይረሱ በአዲስ መልክ እየተሰራጨ ያለበትን ምክንያት ሲያስረዱ ከአመታት በፊት የነበረውና ያሁኑን በማነጻጸር ችግሩ በሽታውን መርሳት ነው ብሏል።
ድሮ የነበረውን ትኩሳት የሚያቀው ወጣት አይደለም። አሁን ደግሞ ያ ጊዜ ላይ በደንብ የሚያስታውስ ወጣት አይደለም። እና ኤችአይቪ ጉዳይ መቀዝቀዝና ትኩረት መሰጣት ይተዋው 2005-2006 በኋላ ነው። እና በተለይ ደግሞ ቅርብ ጊዜ ኮሮና ከመጣ በኋላ ጭራሽ እስከሚባል ድረስ ነው ኤችአይቪ ጉዳይ ያለው።
የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ የተካሄደውን ጦርነት ጨምሮ በአገሪቱ የተከሰቱ ግጭቶች የኤችአይቪን መስፋፋት በመከላከልና በመቆጣጠር እንቅስቃሴ ላይ ከፍተኛ ጫና ማሳደራቸውን ገልጿል። የኤችአይቪ ኤድስ መድኃኒት ሲወስዱ የነበሩ 65000 ሰዎች በጦርነት የተነሳ መድኃኒታቸውን አቋርጠው እንደነበረም አቶ ፍቃዱ ተናግሯል።
ኮንፍሊክቱ ራሱ በባህሪው ህብረተሰቡን ለኤችአይቪ ስርጭት ያጋለጠ ነበር። ምክንያቱም ህብረተሰቡ ከቤት ንብረቱ ተፈናቅሎ ሌላ ቦታ ላይ ሄዶ ሰትል ሲያደርግ ፕሮቴክቲቭ አይደለም። አንድ ሁለተኛ ደግሞ በዛን ጊዜ መከላከያ ሰራዊቱም ከሁለቱም ወገን በስፋት ሲንቀሳቀስ ስለነበረ አንዳንድ ነገሮች በጥንቃቄ ከማካሄድ ህብረተሰቡ ደግሞ ሊጋለጥ በሚችልበት ሁኔታዎች ውስጥ ሊፈጠር ስለሚችል መከላከያው ራሱን ተቆጣጥሮ ጤንነቱን እንዲጠብቅ ከማድረግ አኳያ የነበረን ዝግጁነት ጥሩ ስላልነበረ በወቅቱ ተጋላጭ ሁኔታዎች ተፈጥሮ ሊሆኑ ይችላሉ ማለት ነው። መድኃኒታችን ሲወስዱ የነበሩ ሰዎች ተፈናቅሎ ሌላ ቦታ ሄዶ ሲጠለሉ እነሱ ተፈልጎ ወደ መድኃኒታችን እስኪመለሱ ድረስ የመድኃኒት ቁርኝታችንም ሎስቱ ፎላፖች ለምሳሌ አሁን አማራ ክልልና አፋሪን በአጠቃላይ ወደ 65000 የሚሆኑ በመድኃኒታቸው ላይ የነበሩ ሰዎች ከመድኃኒታቸው ጠፍቶ መልሰን ያገኘናቸው ኢንቫይሮንመንት ነበረ።
በአገሪቱ በአመት 11000 ሰዎች በበሽታው እንደሚሞቱና አዲስ በቫይረሱ የሚያዙ ሰዎች ቁጥር ደግሞ 8300 እንደሚደርሱ አስታውቋል። በቫይረሱ በአዲስ መልክ የተያዙ ካሉ ዜጎች 70%ዎቹ ወጣቶች ሲሆኑ ከ15 እስከ 24 በሆነው የዕድሜ ክልል ውስጥ እንደሚገኙም ተናግሯል። ቫይረሱ በፍጥነት እየተሰራጨ ካሉባቸው አካባቢዎች መካከል የጋምቤላና የአማራ ክልል እንዲሁም የአዲስ አበባ ከተማ አስተዳደር ተጠቃሽ ናቸው ያሉት አቶ ፍቃዱ መዘናጋትና ትኩረት ማጣቱ ለከፍተኛ መስፋፋቱ አስተዋጽኦ ማድረጉን አስረድቷል። የጋምቤላ ክልል ጤና ቢሮ የህዝብ ግንኙነትና የኮሙኒኬሽን ጉዳዮች ዳይሬክተር አቶ ወንድማገኘው በላይንም በክልሉ የኤችአይቪ ኤድስ ስርጭት እየጨመረ የመጣው ከአካባቢው ሁኔታና ከግንዛቤ ማነስ ጋር በተገናኘ መንስኤዎች እንደሆነ በስልክ ለአሜሪካ ድምጽ ተናግረዋል።
ይሄ ሊጨምርበት የቻለው የማህበረሰቡ የግንዛቤ ደረጃ በፍጥነት ወደ ተሻለ ግንዛቤ ወደ መፈጠር ደረጃ መጥቶ ያንን ወደ ተግባር የመለወጥ ሁኔታው በጣም ያለ መሆኑ፣ ሁለተኛ ነገር ደግሞ ቦርደር አካባቢ እንደመሆኑ መጠን የመንገድ ስራዎች፣ የእርሻ ኢንቨስትመንት ሁኔታዎች በሰፊው የሚታዩበት አካባቢ ስለሆነ ወይም ደግሞ ከሌላ ቦታ በሚመጡበት ሰዓት የበረሃው ሞቃታማ ሁኔታው ሰው በቀላሉ ውስጥ መዝናናት በመጠጥ ተዋሉበት ሁኔታዎች አሉ። እነዛ ነገሮች ታዩበት ሁኔታ አለ። እንግዲህ
ቢሮ በ2016 ዓመተ ምህረት ትኩረት አድርጎ ከሚሰራባቸው ጉዳዮች ውስጥ የኤችአይቪ ኤድስ ስርጭት መከላከልና መቆጣጠር አንዱ እንደሆነም ዲሬክተሩ አመላክቷል። በሌላ በኩል በትግራይ ክልል በጦርነቱ ምክንያት በተፈጠረው ክፍተት የቫይረሱ መዛመት በከፍተኛ ደረጃ የጨመረ ስለመሆኑ ምልክቶች መኖራቸውን የክልሉ ጤና ቢሮ የኤችአይቪ ኤድስ መከላከልና መቆጣጠሪያ አስተባባሪ ከዚህ ቀደም ለአሜሪካ ድምጽ ገልጾ ነበር። አስተባባሪው አቶ ፍሳ ብርሃንም ለአሜሪካ ድምጽ በሰጡት ማብራሪያ ከጦርነቱ በፊት የጸረ ኤችአይቪ መድኃኒት ተጠቃሚ ከነበሩ ከ46,000 በላይ ሰዎች መካከል 13,000 የሚሆኑት የት እንዳሉ እንደማያውቁም ተናግሮ ነበር። ቫይረሱ አሁንም በኢትዮጵያ በፍጥነት በመስራጨት ላይ መሆኑን ከመርሳት ባሻገር የኮንዶም እጥረት መኖሩ ሌላ ምክንያት እንደሆነ ወይዘሮ ዘነበች ይናገራሉ።
ኮንዶም አቅርቦትም እጥረት አለ። እኛም በሚናይበት ጊዜ እጥረት አለ። ኮንዶም ያው ኤችአይቪ ለማስወገድ ያለባቸውም ቢሆኑ ባልና ሚስት ቢሆኑ ከቁርኝቱ አንዱ ነው። ማርገዝ ከሚፈልጉ ድረስ ሁሌም ኮንዶም እንዲጠቀሙ ነው የሚመከረው። በደብሊውኤችኦ ሚግና በአባላዘር በሽታዎችም ኤችአይቪን ጨምሮ ሌላ የጉበት ቫይረስን ጭምር ጥንቃቄ የጎደለ ግብረስጋ ግንኙነት በምንደረግበት ጊዜ ኮንዶሙን በአግባቡ ሲጠቀሙ ያው እንደሚከላከል ይታወቃል።
የኮንዶምና የመድኃኒት እጥረትን አስመልክቶ የተጠየቁት አቶ ፍቃዱ ሲያስረዱ
መድኃኒቱ እንኳን ሶፋር እጥረት ምንም አልተፈጠረም፣ ግን ከግዢ ጋር ተያይዞ ቆይታዎች አሉ። ተጠቃሚዎች ጋር ምንም አይነት ጋፕ አልተፈጠረም እስካሁን። ከዓለም ገበያ ጋር ተያይዞ አንዳንድ ጋፖች ስለነበሩ እናም ደግሞ ሀገር ውስጥም የኮንደም ኳሊቲ ምክንያት መዘገየቶች ስለነበሩ ኮንደም እጥረት ገጥሞን ነበረ። አሁን ላይ ግን ወደ 79 ሚሊዮን የሚሆን ኮንደም ሀገር ውስጥ ገብቷል እና ሶስቱ ችግሮች እየተፈቱ ነው።
አሜሪካ በኢትዮጵያም የኤችአይቪ ኤድስን መስፋፋት ለመግታት ብሎም ቫይረሱን ለመከላከልና ለመቆጣጠር የሚያስችል ተጨማሪ $112 ሚሊዮን መመደቧን ሰሞኑን አስታውቃለች። በአሜሪካ የተመደበው አዲሱ በጀት በተለይ በወጣቶች ዘንድ የቫይረሱን በፍጥነት መዛመትን ለመከላከልና ለመቆጣጠር እንደሚያግዝ አቶ ፍቃዱ ተስፋቸውን ገልጿል። የጽህፈት ቤቱ ስራ አስፈጻሚ አያይዞም ይኸው ድጋፍ በግጭት የተጎዱ አካባቢዎችን ጨምሮ በመላ አገሪቱ የቫይረሱን መስፋፋት ለመቆጣጠር የሚደረጉ ጥረቶችና የሚሰጡ አገልግሎቶች እንዲጠናከሩ ያስችላል ብሏል። በተለየ ሁኔታም ለቫይረሱ ተጋላጭ በሆኑ ዜጎች ማለትም ሴተኛ አዳሪዎች፣ አደንዛዥ እጽ ተጠቃሚዎችና የረጅም ርቀት ሹፌሮች ላይ ያተኮረ ስራ እንደሚከናወንም ጠቁሟል። አሜሪካም ኢትዮጵያ እንደ አውሮፓ አቆጣጠር በ2030 ኤችአይቪ ኤድስን ለመቆጣጠር የያዘችውን እቅድ ለማሳካት የሚያስችል ተጨማሪ $112 ሚሊዮን ለመለገስ ሰሞኑን ቃል ከገባችው ጋር በኢትዮጵያ ባለፉት 20 ዓመታት ኤችአይቪ ኤድስን ለመከላከልና ለመቆጣጠር $3 ቢሊዮን የድጋፍ በጀት ፈሰስ ማድረጓን በኢትዮጵያ የአሜሪካ አምባሳደር ለቪኦኤ የላከው መረጃ አመላክቷል። በኢትዮጵያ በአሁኑ ወቅት ከ610,000 በላይ ዜጎች ከቫይረሱ ጋር እንደሚኖሩ፣ ከ500,000 በላይ የሚሆኑት ደግሞ ከቫይረሱ ጋር እንደሚኖሩ አውቀው መድኃኒት በመውሰድ ላይ እንደሚገኙ ተገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
አሁን ደግሞ የምናልፈው ወደ አፍሪካ ነክ ጉዳዮች ነው። የዚምባብዌ መሪ የሀገር ፍቅር ህጉን እንዳይፈርሙ አምነስቲ ኢንተርናሽናል አሳሰበ። የዚምባብዌ መሪ የሀገር ፍቅር ህግ የሚል መጠሪያ የተሰጠውንና ባለፈው ሳምንት በፓርላማው የጸደቀውን ረቂቅ ህግ እንዳይፈርሙ አምነስቲ ኢንተርናሽናል ጥሪ አቅርቧል። የዚምባብዌ መንግስት በበኩሉ የዚምባብዌ ሉዓላዊነትና ብሔራዊ ጥቅሞችን የሚጎዱ አድራጎቶችን በመፈጸም ጥፋተኛ ሆነው የሚገኙ ሰዎች ቅጣት እንዲጣልባቸው ስልጣን የሚሰጠው ረቂቅ ህግ ተገቢ በመሆኑ መጽደቅ አለበት ብሏል። ተቾች በበኩላቸው ህጉ በመጪው ነሐሴ ወር በሚካሄደው ምርጫ የሰዎችን ሐሳብን በነጻነት የመግለጽ መብትን የሚገድብ ነው ሲሉ አመላክቷል። ኮሎምበስ ማቪንጋ ከሐራሬ ያደረሰንን ዘገባ ቆንጅት ታዬ ለአፍሪካ ነክ ጉዳዮች እንደሚከተለው አሰናድታለች።
የዚምባብዌ ፕሬዝዳንት ኤመርሰን ምናንጋጓ ደጋፊዎቹ የሀገር ፍቅር ህግ እያሉ የሚጠሩትን የ2022 የወንጀለኛ መቅጫ አንቀጽና ማሻሻያ ድንጋጌ እንዳይፈርሙ አምነስቲ ኢንተርናሽናል ባለፈው ሳምንት አርብ ነው ጥሪ ያቀረበው። ህጉ በፕሬዝዳንቱ ፊርማ ከጸደቀ ሆን ብሎ የዚምባብዌን ሉዓላዊነትና ብሔራዊ ጥቅም የሚጎዱ አድራጎቶችን በመፈጸም ጥፋተኛ ተብሎ የተበየነበት ሰው ላይ እስከ 20 ዓመታት የሚደርስ የእስራት ቅጣት ለመወሰን ስልጣን ይሰጣል። ከዚህም በተጨማሪ ዚምባብዌንና ህዝቧን የሚጎዱ ዓለም አቀፍ ማዕቀቦች እንዲጣሉ በመሟገት ጥፋት ፈጽሟል ተብሎ የተገኘ ሰው የሞት ቅጣት እንዲወሰንበትም የሚፈቅድ መሆኑ ተመልክቷል። የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል የቀረበው ረቂቅ ህግ ከጸደቀ የመንግስት ተቃዋሚ ተደርገው የሚታዩ የሰብአዊ መብት ተሟጋቾች፣ ጋዜጠኞች፣ የሲቪል ማህበረሰብ መሪዎችና የተቃዋሚ ፓርቲ አባላት የሰብአዊ መብታቸው ያላግባብ እንዲጣስና እንዲታፈን የበለጠ ስልጣን የሚሰጥ እንደሚሆን አመልክቷል። ቺያ ማሱካ በዚምባብዌ የአምነስቲ ኢንተርናሽናል ቢሮ ዋና ዳይሬክተር ናቸው። የህግ መወሰኛ ምክር ቤቱ ረቂቅ ህጉን ማሳለፉ በእጅጉ አሳስቦናል ብለዋል።
The weaponization of the law is really a desperate and patent move to curtail the rights to freedom of expression.
የመናገር ነጻነትንና ተሳትፎ ለመገደብ ህጉን ተጣድፎ በመሳሪያነት ለመጠቀም የተወሰደ እርምጃ መሆኑ ግልጽ ነው። በረቂቅ ህጉ ውስጥ የዚምባብዌን ጥቅሞችና ሉዓላዊነት የሚጎዳ ድርጊት መፈጸም፣ የኢኮኖሚ ማዕቀብ እንዲጣልባት መሟገት የሚሉት አንቀጾች ሆን ተብሎ የተደበሰበሱና ያለቅጥ የተለጠጡ ናቸው። ይህ የዚምባብዌን ዓለም አቀፍ የሰብአዊ መብት ግዴታዎች በግላጭ የሚጻረር ነው። ሰዎች የትኛው ድርጊት በወንጀል እንደሚያስጠይቃቸው እንዲያውቁ ህጎች በደንብ ግልጽ ሆነው መቀመጥ አለባቸው።
አምነስቲ ይህንን ቢልም የዚምባብዌ የፍትህ ሚኒስትር ዚያምቢ ዚያምቢ በበኩላቸው የቀረበው ህግ የሚያነጣጥረው ከባዕዳን ጋር ተመሳጥረው ሀገሪቱን የሚጎዳ ተግባር በሚፈጽሙ ሰዎች ላይ ብቻ ነው በማለት ይከራከራሉ።
The provision says this: if you go and meet a foreign government
አንቀጹ ከሌላ ሀገር መንግስት ጋር ወይንም ከውስኪሉ ጋር ያ ሀገር በዚምባብዌ ላይ የንግድ ማዕቀብ እንዲጥል ማድረግ መገናኘትን የሚመለከት ነው። የሀገሪቱ ሉዓላዊነት እንደሚጎዳ በሚገባ ያውቅ ባድራጎቱ ሙሉ በሙሉ መሳተፍና መገፋፋት በወንጀል ያስጠይቃል ነው የሚለው። እንዲህ ያለው ተግባር ጥሩ ነው የምትለው?
አስከትለውም የፍትህ ሚኒስትሩ ህጉ ቢደነገግ እንኳን የዚምባብዌ ህዝብ የፈለገውን መናገር ይችላል፣ ፕሬዝዳንት ምናንጋጓን መተቸትም ጭምር ብለዋል።
ህግ ከምንጋገዋ ጋር ግንኙነት የለውም። ህግ እስካልጣስክ ድረስ እንደፈለክ ልትሰርባቸው ትችላለህ፣ ማንም አያስርህም።
ሙሳ ኪካ የዚምባብዌ የሰብአዊ መብቶች ጉባኤ የሚባል መንግስታዊ ያልሆነ ተቋም የሚመሩ የህገ መንግስት ጠበቃ ናቸው። ፕሬዝዳንት ምናንጋጓ ህጉን ከፈረሙ በጣም ያሳዝናል ብለዋል።
The government has committed itself to certain governance reforms.
መንግስቱ የውዝፍ ዳውሽ ክፍያ ማጠናቀቂያ ሂደቱን በሚመለከት የተወሰኑ አስተዳደራዊ ማሻሻያዎች ሊያደርግ ቃል ገብቷል። በአስተዳደሩ ውስጥ ደግሞ ህገ መንግስታዊነትና የህዝባዊ ድርጅት መመሪያ ደንቦችን የመሳሰሉ ጉዳዮች ይካተታሉ። ይህ ህግ መንግስት በተጠቀሱት ጉዳዮች የማሻሻያ እርምጃዎች ለመውሰድ የገባውን ቃል ይቀለብሰዋል ወይንም ይሰርዘዋል። በህገ መንግስቱ የተፈቀዱ የተለያዩ ህዝባዊና ፖለቲካዊ መብቶች የሚጥስ የህገ መንግስታዊ ረቂቅ ህግ ነው።
የህገ መንግስት ጠበቃው እንደሚሉት ህጉ በፍርድ ቤት ሙግት ከቀረበበት ሊሻር ይችላል። የዚምባብዌ የማዕቀቦች ተቃዋሚ ንቅናቄ ሊቀመንበር የሆኑት ሩቴንዶ ማቲያራሬ ግን በዚህ አይስማሙም።
አምነስቲ ኢንተርናሽናል ኢዝ ኖት ኤ ማልቲላተራል ሂውማን ራይትስ ኢንስቲትዩሽን so they do not qualify.
Amnesty International የተለያዩ አካላት በጋራ ያቋቋሙት የሰብአዊ መብት ተቋም አይደለም። ስለዚህ ስለ ሰብአዊ መብት መናገር አይችልም። የዚህ ስልጣን ያለው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ነው። በሁለተኛ ደረጃ ደግሞ Amnesty International ተከፋይ ድርጅት ስለሆነ ነጻ ተቋም አይደለም። ከተቀረው ዓለምና ከአፍሪካ ጥቅም በላይ የአሜሪካንና የሌሎች ምዕራባውያን ጥቅምን እንዲያስጠብቅ የሚከፈለው ድርጅት ነው። የሀገር ፍቅር ረቂቅ ህጉን በሚመለከት ደግሞ ተቃውሞን የሚያፈን ስለመሆኑ ያቀረቡት አንድ ማስረጃ የለም። ምክንያቱም ረቂቅ ህጉ ውስጥ ዚምባብዌያን መንግስታቸውን መተቸት አይፈቅድላቸውም የሚል ነገር የለም።
ፕሬዚዳንት ኤመርሰን ምናንጋጓ የቀረበላቸውን ረቂቅ ህግ ፈርመው ያጸድቁት እንደሆነ ወይም ደግሞ መቼ እንደሚፈርሙት እስካሁን አልተናገሩም።
አሁን ደግሞ ወደ ስፖርት ዘገባዎች እናልፋለን። ለ19 አመታት ተይዞ የቆየው ክብረ ወሰን በኢትዮጵያዊ አትሌት ተሰብሯል። ከስድስት አመታት በፊት የተጀመረውን የብሔራዊ ስቴዲየም ግንባታ ለማጠናቀቅ አዲስ ኮንትራክተር እየፈለገ መሆኑን የኢትዮጵያ መንግስት አስታውቋል። የማንቸስተር ሲቲ ደጋፊዎች በዘመናት ልማቸውን ውን ላደረጉ ጀግኖቻቸው ደማቅ አቀባበልን እያደረጉ ነው የሚሉትና ሌሎች የስፖርት መሰናዶዎችን ይዘው ኬኔዲ አባተ ይጠብቃቸዋል።
አትሌት ለሚቻ ግርማ ለኢትዮጵያ አትሌቲክስ አዲስ ታሪክ አስመዝግቧል። አትሌቱ የኬንያውያን አትሌቶች ባህላዊ ስፖርት እንደሆነ በሚነገርለት የ3000 ሜትር መሰናክል የዓለም ፈጣኑን ሰዓት በእጁ አስገብቷል። አትሌት ለሚቻ አርብ ዕለት በፈረንሳይ ፓሪስ በተካሄደው የዳይመንድ ሊግ ውድድር በትውልደ ኬንያዊው ሳይፍሳ ኢድሻሂን ለ19 ዓመታት ተይዞ የቆየውን የርቀቱን ክብረ ወሰን በመስበር ጭምር አሸንፏል። ርቀቱን ለማጠናቀቅ የፈጀበት ጊዜ 7 ደቂቃ ከ52 ሰከንድ ከ11 ማይክሮ ሰከንድ ሲሆን በዚህም በ3000 መሰናክል ለ19 ዓመታት በሳይፍሳ ኢድ ተይዞ የቆየውን የክብረ ወሰን ሰዓት በ1.52 ሰከንድ አሻሽሏል። የዓለም ሻምፒዮናና የኦሎምፒክ የብር ሜዳሊያ አሸናፊው ለሚቻ ግርማ የዓለም ክብረ ወሰንን በመስበሬ አልተደነቅኩም፣ ዛሬ ማታ በፓሪስ አሳካዋለሁ ብዬ አቅጄ ነበር፣ የሙሉ ቁርጠኝነቴ ውጤት ነው ማለቱን የዓለም አትሌቲክስ ገልጿል። በሌላ የክብረ ወሰን ዜና ከሳምንት በፊት በጣሊያን ፍሎረንስ የ1500 ሜትር የዓለም ክብረ ወሰንን የሰበረችው ኪፔጎን አርብ ዕለት ደግሞ በ5000 ሜትር ደግማለች። በፓሪሱ የ5000 ሜትር ዳይመንድ ሊግ ውድድር የርቀቱ የክብረ ወሰን ባለቤት ከነበረችው ኢትዮጵያዊት አትሌት ለተሰንበት ግደይ ጋር የተፋለመችው ኬንያዊቷ ፌዝ ኪፔጎን ውድድሩን 14 ደቂቃ ከ05.20 በሆነ ጊዜ ክብረ ወሰኑን በማሻሻል ጭምር በአንደኝነት አጠናቃለች። የአትሌት ለተሰንበትን ፈጣን ሰዓትም በ1.42 ሰከንድ በማሻሻል ክብረ ወሰኑን ነጥቃታለች። ለተሰንበት ከኪፔጎን በ2 ሰከንድ ዘግይታ ውድድሩን በሁለተኝነት ነው ያጠናቀቀችው። ይህም በርቀቱ የዓለም ሶስተኛው ፈጣን ሰዓት ሆኖ ተመዝግቧል። እጅጋየው ታዬ ደግሞ በውድድሩ ሶስተኛ ወጥታለች። ቅዳሜ ዕለት በኒውዮርክ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ደግሞ ሰንበሬ ተፈሪ አሸንፋለች። የ5000 ሜትር የዓለም የብር ሜዳሊያ ባለቤቷ ሰንበሬ በዚሁ የ5000 ሜትር ርቀት ሁለት የወርቅ ሜዳሊያ አሸናፊዋን ኬንያዊት አትሌት ሄለን ኦቢሪን በማስከተል ነው የኒውዮርኩን ውድድር ያሸነፈችው። ሰንበሬ ውድድሩን ለማጠናቀቅ የፈጀባት የ30 ደቂቃ ከ12 ሰከንድ ጊዜ የግሏ ፈጣን ሰዓትና የቦታው ክብረ ወሰን ሆኖ ተመዝግቧል። ኢትዮጵያ ዓለም አቀፍ ደረጃውን የጠበቀ ስታዲየም እንዲኖራት የተጀመረው የብሔራዊ ስታዲየም ግንባታ መዘግየት አነጋጋሪ እንደሆነ ቀጥሏል። በአዲስ አበባ እየተገነባ የሚገኘው አደይ አበባ በሚል ስያሜ የሚታወቀው ብሔራዊ ስታዲየም ግንባታው ከተጀመረ ከስድስት በላይ ዓመታትን ቢያስቆጥርም አሁንም ወደ ፍጻሜ አልደረሰም። የገንዘብ ሚኒስትሩ አህመድ ሺዴ የ2016 ዓመት ረቂቅ በጀትን ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ከብሔራዊ ስታዲየም ግንባታው መዘግየት ጋር በተያያዘ በኢትዮጵያ ስፖርት በተለያዩ ኃላፊነቶች የሰሩት የምክር ቤቱ አባል አቶ ዱቤ ጂሎ ጥያቄ አንስተው ሚኒስትሩ ምላሽ ሰጥተዋል።
የብሔራዊ ስቴዲየም እንደሚታወቀው የዛሬ 6 ዓመት ነው የተጀመረው። ይሄንን ስቴዲየም በአሁኑ ሰዓት በሁለተኛ ፌዝ ላይ ነው የሚገኘው። ይህ ሁለተኛ ፌዝ ብዙ ቴክኖሎጂን የሚያስፈልገው ነው። የዚህ ጉዳይ እንዴት ይመለከቱታል?
የዋናው ብሔራዊ ስቴዲየም ግንባታ ከኮንትራክተር ጋር የነበረ ችግር አለ። እሱ አሁን ኮንትራክተሩ ለቋል። ሌላ ኮንትራክተር ለማስገባት ድርድር እየተካሄደ ነው ያለው። የስፖርት ሚኒስትሪ ጋር ደግፈን እንድንንቀሳቀስ ጠቅላይ ሚኒስትሩም አሳይመን ሰጥተዋል። ቶሎ አቅም ላለው ኮንትራክተር ተሰጥቶ ስራው እንዲያልቅ እየተሞከረ ነው ያለው። የውጭ አቅም ይፈልጋል። የውጭ ኮንትራክተሮች የውጭ ምንዛሪ ፍላጎትም አለው። ስለዚህ እንደ ገንዘብ ሚኒስቴር የስፖርት ሚኒስቴርን እንደግፈን ቶሎ ወደ ስራ እንዲገባ ለማድረግ እየተሰራበት ያለ ነው።
የካፍንና የፊፋን ደረጃ የጠበቀ ስታዲየም ባለመኖሩ ምክንያት የኢትዮጵያ ብሔራዊ ቡድን በሜዳው የሚያደርጋቸውን ጨዋታዎች በሶስተኛ ሀገር ለማድረግ ከተገደደ ቆይቷል። ቅዳሜ ምሽት በኢስታንቡል ኢንተር ሚላንን 1 ለ0 በሆነ ጠባብ ውጤት በማሸነፍ ማንቸስተር ሲቲ የቻምፒየንስ ሊግ ዋንጫ ማንሳቱን ተከትሎ አሰልጣኝ ፔፕ ጋርዲዮላ በሰጠው አስተያየት ድሉን በከዋክብት ላይ ተመዝግቦልናል ሲል ደስታውን ገልጿል። የመጀመሪያውን የቻምፒየንስ ሊግ ዋንጫውን ያነሳው ሲቲ የፕሪሚየር ሊግና የኤፍኤ ካፕ ዋንጫን ጨምሮ በአመቱ 3 ዋንጫዎችን በማንሳት ስኬታማ የውድድር አመት አሳልፏል። በቅዳሜው የፍጻሜ ጨዋታ ላይ አማካዩ ሮድሪ በ60 ስምንተኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ተጫዋቹ በሻምፒዮንስ ሊግ ታሪኩ በተሰለፈባቸው 48 ጨዋታዎች ያስቆጠራት ሁለተኛ ግቡ ናት። ዋንጫውን ለማንሳት በቂ የሆነችውን ይህችን ግብ ያስቆጠረው ሮድሪ በጣም ስሜታዊ ሆኛለሁ። በዙሪያችን ያሉ ሰዎች ለአመታት ይህን ድል ሲያልሙ ነበር። አሁን ህልማችን እውን ሆኗል ሲል ደስታውን ገልጿል። የሲቲ ደጋፊዎች ዛሬ ለጀግኖቻቸው ደማቅ አቀባበል በማድረግ ላይ ናቸው። ደጋፊዎቹ የቡድኑን አባላት ትናንት ከአየር መንገድ ውድድር ጀምሮ ነው የተቀበሉት። ሲቲ በአንድ አመት ውድድር 3 ዋንጫ በማንሳት ሁለተኛው የእንግሊዝ ክለብ በመሆን እንደ አውሮፓውያኑ በ1999 የከተማ ተቀናቃኙ ማንቸስተር ዩናይትድ ያሳካውን ታሪክ ተጋርቷል። ይህን በተመለከተ በሰጠው አስተያየት ከሰር አሌክስ ፈርጉሰን ጋር ታሪክ መጋራት ለኔ ትልቅ ክብር ነው። ዛሬ ጠዋት ከእርሳቸው መልእክት ደርሶኛል። በዚህም ክብር ተሰምቶኛል ሲል ጋርዲዮላ ተናግሯል። በመጨረሻም ሰርቢያዊው ኖቫክ ጆኮቪች ትራንት እሁድ የተካሄደውን የፈረንሳይ ኦፕን ውድድር በማሸነፍ አዲስ ክብረ ወሰን በስሙ አስመዝግቧል። ከራፋኤል ናዳል ጋር እኩል 22 የግራንድ ስላም ዋንጫዎች የነበሩት የወቅቱ ቁጥር 1 የሜዳ ቴኒስ ተጫዋች ጆኮቪች ትራንት 23ኛውን ግራንድ ስላም በማሸነፍ ነው በወንዶች ከፍተኛ የግራንድ ስላም ሻምፒዮንነት ክብረ ወሰንን ያዘው። ከኖርዌዩ ካስፐር ሩድ ጋር ያደረገውን የትራንቱን ጨዋታ 7-6 6-3 እና 7-5 በማሸነፍ ከናዳል በአንድ የግራንድ ስላም ዋንጫ በመብለጥ ባነሳቸው ዋንጫዎች ብዛት አንደኛ ደረጃ ላይ የተቀመጠው ጆኮቪች በሜዳ ቴኒስ ጨዋታ ያሳለፋቸውን ያለፉትን 12 ዓመታት እጅግ አስደሳች ነበሩ ሲል ደስታውን መግለጹን አሶሺየትድ ፕሬስ ዘግቧል። ስፔናዊው ራፋኤል ናዳልም እንኳን ደስ አለህ ብሎታል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጭ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቋል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በትጥቅ ግጭት የአየር ንብረት ለውጥና አደገኛነቱ እየጨመረ በመጣው የተፈጥሮ አደጋ ምክንያት በበርካታ የዓለም ክፍል ያሉ ሰዎች በረሃብና በተመጣጠነ ምግብ እጦት እንደሚሰቃዩ የታወቀ ነው ሲል የዕለቱ ርዕሰ አንቀጽ ይንደረደራል። በብዛት ያልታወቀ ጉዳይ ግን ይላል ርዕሰ አንቀጹ ሲቀጥል የሕፃናት መቀንጨርና ከፍተኛ የሆነ የተመጣጠነ ምግብ እጦት ናቸው ይላል። የተመድ የሕፃናት አድን ድርጅቱ ዩኒሴፍ እንደሚለው ሕፃናት በቁመታቸው ልክ ክብደታቸው አለመጨመር በግልጽ የሚታይና ሕይወትን የሚያሰጋ የተመጣጠነ ምግብ እጦት ውጤት ነው። 13.6 ሚሊዮን ሕፃናትን ያጠቃው መቀንጨር ከአምስት ሕፃናት ለአንዱ ሞት ምክንያት ነው። ይህም በዓመት 1 ሚሊዮን ሕፃናት እንደማለት ነው። መቀንጨር በተለይ እድሜያቸው ከሁለት ዓመት በታች ባሉ ሕፃናት ላይ የከፋ ነው። እናቶች በእርግዝናቸው ወቅትም ሆነ ከወሊድ በኋላ ሕፃኑ ሁለት ዓመት እስኪሞላው ተገቢውን የተመጣጠነ ምግብ ማግኘት አለባቸው። የተወለደው ሕፃን ከሚገባው በታች ምግብ ያገኘ ከሆነ ልዩ የሆኑና ለማገገም የሚረዱ አልሚ ምግቦችን መመገብ አለበት። ዩናይትድ ስቴትስ በዩኤስኤድ በኩል አልሚ ምግቦች መግዣ የሚውል 200 ሚሊዮን ዶላር ድጋፍ አድርጋለች። ይህም እስካሁን ከተደረገው ድጋፍ በመጠኑ ትልቁ ነው። ድጋፉ ትልቅ አስተዋጽኦ አድርጓል ሲሉ የዩኤስኤድ አስተዳዳሪ ሰማንታ ፓወር መናገራቸውን ርዕሰ አንቀጹ ይጠቅሳል። የዩኤስኤድ እርዳታ 15 በሚሆኑ አገራት የሚገኙና ከሶስት እጅ ሁለት የሚሆኑ የመቀንጨር ችግር ያለባቸውን ሕፃናት ለመመገብ አስችሏል ሲሉ ማከላቸውን ርዕሰ አንቀጹ ጠቁሟል። እርዳታው በተጨማሪም ዩኒሴፍ 5.5 ሚሊዮን ለሚሆኑ ሕፃናት የሕይወት አድን ድጋፍ እንዲያደርግ አስችሏል። ሆኖም እየጨመሩ የመጡ የአስቸኳይ ጊዜ ሁኔታዎች የተደረገውን ጥረት ወደ ኋላ ለመጎተት ደንቃራ ፈጥረዋል ብለዋል አስተዳዳሪዋ ፓወር። ከዋና ችግሮቹ አንዱ ዘላቂ የገንዘብ ምንጭ ማግኘት ነው። ሌላው ደግሞ መሠረታዊ የጤና አገልግሎትን ማሻሻል ነው። ይህ ማለት ደግሞ የጤና ባለሙያዎችን ቁጥር መጨመር ነው። በሰሜን ጋና በዩኤስኤድ የተሰጠው ስልጠና መሠረታዊ የጤና ባለሙያዎች መቀንጨርን ከጅምሩ ለማስቀረት ውጤታማ እንደሆኑ ያሳያል ብለዋል ሰማንታ ፓወር። መሠረታዊ የጤና አገልግሎት ከመፍትሄው አካል አንዱ ብቻ ነው። አንዲት እናት ልጇን እንዴት በተገቢው መንገድ ማጥባት እንዳለባት ብታውቅም ራሷ የተመጣጠነ ምግብ ካላገኘች ልጇን ከመቀንጨር ማዳን አትችልም። ምን አይነት ምግብ ሕፃኗን መመገብ እንዳለባት ብታውቅም ቀድሞውኑ ምግቡ ከሌለ ትርጉም የለውም። በዓለም ለሚታየው የምግብ ቀውስ ዘላቂ መፍትሄ ካልተሰጠ በተመጣጠነ ምግብ ያደጉ ሕፃናት መልሰው በቂ ምግብ የማያገኙበትና በበሽታ የመጠቃት ዕድል ሊኖራቸው እንዲሁም በተመጣጠነ ምግብ እጦት ምክንያት መልሰው ሊቀነጭሩ ይችላሉ ሲሉ አክለዋል ፓወር። ሕፃናትን ከረሃብ ለመታደግ ዘላቂ ዘዴ ያስፈልገናል። ይህም ሀገራት ሕፃናትን ከመቀንጨር የሚታደጉበት ወይም ችግሩ ከተከሰተ በኋላ እንዲንከባከቡ የሚያስችላቸውን ሁኔታ መፍጠርን ይጨምራል ብለዋል ሰማንታ ፓወር በትዊተር መልእክታቸው። ለጥቅም ዝግጁ የሆኑ አልሚ ምግቦችን ለሚያዘጋጁ ሥራዎች መዋለ ንዋይ መመደብ እንዲሁም ከደረሰበት ችግር ወጥቶ መልሶ ማገገም የሚችልና ከረሃብ ነጻ የሆነ ዓለምን ለመገንባት መሰረታዊ የጤና አገልግሎትን ማሳደግ አለብን ማለታቸውን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጭ ተመልካቾቻችን የሰኞው ምሽት ሰኔ 5/2015 ዓ.ም መስተናዷችን እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት እንዲሁም ደግሞ ብርሃን ኃይሉ ዝግጅቱን በማቀናበር ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን የዕለቱን መስተናዶ እዚህ ላይ ፈጽማለን። አብራችሁን ስለቆያችሁ አብዝተን እያመሰገንን እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ። Thank you.